ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መጋቢት 12 2016 ዓ.ም ምረ ዝግጅታችን ጀመረ። በአማራ ክልል የነዳጅ ጥረት መደበኛ ስራዎችን እያስተጓጎለ እንደሆነ ተገለጸ። ከደራ ወረዳ ሰላማዊ ሰዎች በታጣቂዎች እንደታገቱ ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁን ባመሻው ስምኝሽ የቆየነኝ በቅንብሩ ብርሃን ኃይሉ አብራን ትቆያለች። ለዜናው አስማማው ነው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አሁን ለዋና ዋና የዓለም ዜናው ወደ አስማማው።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? ከዓለም የተሰባሰቡ ዜናዎችን ይዤላችሁ የቀረብኩት አስማማው ነኝ። ወደ መጀመሪያው ዜና አልፋለሁ። በሶሮ ወረዳ 14 የዳንጣ ማህበረሰብ ወጣቶች ለሳምንታት በዘፈቀደ እንደታሰሩ ተገለጸ። በአዲያ ዞን ሶሮ ወረዳ ግምብቾ ከተማ ካለፈው የካቲት ወር መጨረሻ ጀምሮ በዘፈቀደ ታስረዋል ያሏቸው 14 ወጣቶች አለመፈታታቸውን ቤተሰቦቻቸውና ነዋሪዎች ተናግረዋል። ታሳሪዎቹ ዋስትና መብት እንደተከለከሉም አመልክተዋል። የዋሳው ዘጋቢያችን ዮናታን ዘብዴዎስ እንደሚከተለው አጠናቅሯል።
በማዕከላዊ ኢትዮጵያ ክልል አዲያ ዞን ሶሮ ወረዳም ግምብቾ ከተማ ፖሊስ ጣቢያ ወጣቶች ታሰሩት በዳንጣ ማህበረሰብ ልማት ማህበር ምስረታ ላይ በመሳተፋቸው ነው ያሉት ቤተሰቦቻቸው የወረዳውን አስተዳደር በሰብአዊ መብት ጥሰት ከሰዋል። ከታሰሩት ውስጥ አብነት የተባለ ልጃቸው እንደሚገኝበት ለቪኦኤ የተናገሩት አቶ ሞገስ ለፈቦም ወጣቶቹ ከታሰሩ ሁለተኛ ሳምንታቸውን ቢይዙም ህጋዊ ክስ እንዳልተመሰረተባቸውና የዋስትና መብትም እንደተከለከሉ አስረድተዋል።
በሌሊት 10 ተኩል ላይ ፖሊሶች ሄዶ ነው ያመጡት። ያው በሁለቱም ቀን ያው እሱ በድርጊትም አልነበረም። በዛ አይነት እሱም ታስሯል፣ ሌሎችም ታስሯል። ግማሹ አካል ጉዳተኛ እንዲሆን ተደረገ፣ ግማሹ ደግሞ ታስሮ ሳዶ እንዲመጣ ተደረገ። እንዲህ አይነት ጠፋ ነው የተደረገ።
ባለቤታቸው ከመኖሪያ ቤታቸው ተወስደው እንደታሰሩ የገለጹት ወይዘሮ ምስጋና ታምራትም የሰብአዊ መብት ጥሰት እየተፈጸመባቸው ነው ሲሉ ስለ አያያዛቸው አብራርቷል።
ባለቤትም እቤት ከነበረበት ለእሁድ ቀን ሌሊት 11 ሰዓት ተኩል ላይ ቤት ተከቦ ፖሊስ መጥቶ ፖሊስ ጣቢያ ስለምንፈልግ እና ብለው ወሰዱት፣ ግን ይሄ ነው ተብሎ የሚታወቅ ነገር የለም።
ወጣቶቹ በዳንጣ ማህበረሰብ ልማት ማህበር ምስረታ ላይ በመሳተፋቸው ካለፈው የካቲት 30 ቀን 2016 ዓ.ም ጀምሮም ያለ ፍርድ ቤት ትዕዛዝ በዘፈቀድ እንደታሰሩ ጠቅሰው ቅሬታቸውን የገለጹልን ደግሞ አቶ አበበ አደሎ የተባሉም አስተያየት ሰጪ ናቸው። አቶ አበባ ያይዞም የወጣቶቹ እስር የዳንጣ ማህበረሰብን የመደራጀት ህገ መንግስታዊ መብት ለማፈን የሚደረግ የአካባቢ አመራሮች ሴራ ነው ሲሉም ከሰዋል።
ምንም ወንጀልም የለባቸውም እኮ ተቀጥቅጠው ስብሰባ እንሄዳለን ሲባል ተቀጠቀጡ፣ ታሰሩ። አሳሪዎችም የተወሰኑትን ነው እንጂ ፖሊስ ያሰረው እኮ ያ ሲደበድብ የነበረው ቡድን ነው። ለአራት ለአምስት ሲሆንና እየደበደበ አምጥቶ ለፖሊስ ይወረውራል፣ ፖሊስ ተቀብሎ ያስራል።
ወጣቶቹ መታሰራቸውን ያመኑት የሶሮ ወረዳ አስተዳዳሪ አቶ ደስታ ዶትር ደግሞ በወንጀል ድርጊት በመሳተፋቸው ነው ብሏል። ከታሰሩት በተጨማሪ ገና የተፈለጉ ያሉም የወንጀል ተጠርጣሪዎች ስለመኖራቸውም ያመለከቱት አቶ ደስታም እስሩ የማህበረሰቡን የመደራጀት መብት ከማፈን ጋራም የተያያዘ የፖለቲካ ሴራ ነው በሚል የቀረበውን ክስ አስተባብለዋል።
የአካባቢ መንግስት ጫና መፍጠር አይችልም። ማንነት ጉዳይ ላይ ይሄ በዓለም አቀፍ ህግም በሀገሪቱ ህግም ይታወቃል። ፌዴሬሽን ምክር ቤት ነው የሚታየው። አካባቢ ላይ ጫጫታ በመፍጠር ሰውን በመግደል ከዚህ ቼን እናሳካለን ከተባለ ይሄ ለዘመናት እየተጠየቀ የኖረ ጥያቄ ስለሆነ በአግባቡ የአካባቢ መንግስት የሚደግፍ ነው። ያንን
በሶሮ ወረዳ ግምብቾ ከተማ ፖሊስ ጣቢያም ከታሰሩት የወጣቶች ሰብአዊ መብት ጋር በተያያዘ ለምነሳው ቅሬታ የጠየቁት አቶ ደስታ ህጋዊ ምርመራም እየተደረገ ነው ከማለት በቀር ተጨማሪም ማብራሪያ አልሰጡንም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ሱዳን ወደ ተመለከተው ሁለተኛ ዜናችን ሳልፍ በሱዳን 18 ሚሊዮን ህዝብ ከባድ የምግብ እጥረት ቀውስ ተደቅኖበታል ተባለ። የእርስ በርስ ጦርነት አንድ ዓመት ሊደፍን በተቃረበባት በሱዳን 18 ሚሊዮን የሚጠጋ ህዝብ እጅግ የከበደ የምግብ ዋስትና እጥረት ቀውስ የተጋረጠበት መሆኑ ተገልጿል። የሰብአዊ ረድኤት ባለስልጣናት ትናንት ረቡዕ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረጉት ገለጻ በተለይ በብዙ አስተሾች የሚቆጠሩ ህጻናት በተመጣጠነ ምግብ እጥረት ምክንያት ሞት አፋፍ ላይ መሆናቸውን ባለስልጣናቱ አሳውቀዋል። ቁጥራቸው ወደ 730,000 የሚጠጋ ህጻናት ለከባድ የተመጣጠነ ምግብ እጦት እንደሚጋለጡ የተናገሩት ባለስልጣናቱ 240,000 ከባድ ውጊያ የሚካሄድበት የዳርፉር ክፍለ ግዛት ህጻናት መሆናቸው ተመላክቷል። በእያንዳንዱ የሱዳን አካባቢ 5 ሚሊዮን ሰዎች ከለየለት የረሃብ ቸነፈር መለስ ስለሚል ረሃብ ሊጋለጡ እንደሚችሉም የተባበሩት መንግስታት ድርጅት አስጠንቅቋል። የተባበሩት መንግስታት የምግብና የግብርና ድርጅት ምክትል ዳይሬክተር ሞርዚዮ ማርቲና ሲናገሩም ጦርነቱ የረሃብ ሁኔታ እያባባሰ መሆኑን ገልጸዋል። በዓለም ዙሪያ በኮሌራ የሚያዙ ሰዎች ቁጥር እየጨመረ መሆኑን በዚያ ላይም የክትባት እጥረት እንዳለ የገለጸው የዓለም ጤና ድርጅት አስቸኳይ እርምጃ መወሰድ እንዳለበት አሳሰበ። የዓለም ጤና ድርጅት የክትባት አቅርቦት ጉዳዮች ዓለም አቀፍ አስተባባሪ ተቋም ትናንት ረቡዕ ባወጣው መግለጫ የኮሌራ ህሙማን ቁጥር ካሁን ቀደም ባልነበረ መልኩ ለተከታታይ ዓመታት እያሻቀበ መሆኑ ሁኔታውን ለመቆጣጠር አጣዳፊ እርምጃ መወሰድ ያስፈልጋል ሲል አሳስቧል። በአሁኑ ወቅት የሚያስፈልገውን የኮሌራ ክትባት ለማሟላት እጅግ የከበደ የክትባቱ እጥረት እንዳለ መግለጫው ጨምሮ አስታውቋል። በመላው ዓለም ያለውን የክትባት መጠን የሚቆጣጠረው የቡድኑ እጥረቱ ቢያንስ ለቀጣዮቹ ዓመታት እንደሚቀጥልም ተናግሯል። የዓለም ጤና ድርጅት አካል የበሽታውን የስርጭት መባባስ ለመቆጣጠር እንዲወሰዱ ከጠየቃቸው እርምጃዎች መካከል የንጹህ አቅርቦት እንዲሻሻል፣ የአካባቢ ጽዳትና የግል ንጽህና አገልግሎቶችን ማጠናከር የሚሉት ይገኙበታል። የኮሌራ መከላከያ ክትባት የሚያመርተው ብቸኛው ኩባንያ የደቡብ አፍሪካው ኢዩ ባዮሎጂካል በአሁኑ ወቅት በዓለም ዙሪያ በሚያስፈልገው የክትባት መጠን ሊያመርት እንደማይችል ተመላክቷል። እንደ አውሮፓውያን አቆጣጠር በ2022 የዓለም ጤና ድርጅት ተቋም የነበረው የክትባት እጥረት ለመቋቋም በሚል በሁለት ጊዜ ምጥን ይሰጥ የነበረው ክትባት አንድ ጊዜ ብቻ እንዲሰጥ ምክረ ሐሳብ አቅርቦ እንደነበር ይታወሳል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ምክር ቤት የመንግስቱን በጀት ነገ ያጸድቃል ተብሎ ይጠበቃል። በዩናይትድ ስቴትስ ነገ አርብ እኩለ ሌሊት ላይ የመንግስት መስሪያ ቤቶች በበጀት እጦት ከመዘጋታቸው በፊት ምክር ቤቱ የ1.2 ትሪሊዮን ዶላር በጀት ለማጽደቅ ሩጫ ላይ ነው። በሁለቱም ፓርቲዎች ስምምነት ላይ የተደረሰበትና ዛሬ ሌሊት የቀረበውን የ1.2 ትሪሊዮን ዶላር በጀት በሪፐብሊካን ቁጥጥር ስር ያለው የተወካዮች ምክር ቤት ነገ አርብ ድምፅ እንደሚሰጥበት የሚጠበቅ ሲሆን በመቀጠልም ደግሞ በዲሞክራቶች የበላይነት ለተያዘው የህግ መወሰኛ ምክር ቤት ወይም ሴኔት እንደሚቀርብ ይጠበቃል። የህግ መወሰኛ ምክር ቤቱ ህጉን ተወያይቶ ለማጽደቅ የሚኖሩት የተወሰኑ ሰዓታት ብቻ ናቸው። 6 ረቂቆችን የያዘው የበጀት እቅድ በሁለቱም ፓርቲዎች እንዲሁም በተወካዮች ምክር ቤትና በሴኔቱ ስምምነት እና ሰጥቶ መቀበል ድርድር የተደረሰበት መሆኑን ከሁለቱም ፓርቲዎች የተውጣጡ መሪ ተደራዳሪዎች አስታውቀዋል። በጀቱ መጽደቅ የነበረበት ከስድስት ወራት በፊት ባለፈው ጥቅምት ወር ነበር። ላለፉት 6 ወራት የአሜሪካ ኮንግረስ የተወሰኑ ሳምንታት ወጪዎችን የሚሸፍኑ የተወሰነ ገንዘብ በመልቀቅ የመንግስት ስራ እንዲቀጥል ሲያደርግ ሰንብቷል። ነገ ይጸድቃል ተብሎ የሚጠበቀው በጀት ለቀሪዎቹ 6 ወራት የሚያገለግልና ቀሪውን የበጀት ዓመት የሚሸፍን እንደሆነም ታውቋል። ሁለቱ ፓርቲዎች በጋራ ከሰሩ የመንግስት መስሪያ ቤቶችን ከመዘጋት ማዳን እንደሚችሉ በሴኔቱ የአብላጫው ፓርቲ የሆነው የዲሞክራቲክ ፓርቲ መሪ ቼክ ሹመር ተስፋቸውን ገልጸዋል። በሌላ በኩል ደግሞ የአሜሪካ ዕዳ በመጪዎቹ 30 ዓመታት በእጅጉ እንደሚጨምር፣ አሁን ያለው 34.5 ትሪሊዮን ዶላር ዕዳ የአገሪቱን አጠቃላይ ምርት 99 በመቶ እንደሚያህል፣ እንደ አውሮፓውያን አቆጣጠር በ2054 ዕዳው የአጠቃላይ ምርቱን 166 በመቶ የሚያህል እንደሚሆን በአሜሪካ ኮንግረስ የሚገኘው የበጀት ቢሮ አስጠንቅቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ግብጽ ጉብኝት ላይ ናቸው። የውጭ ጉዳይ ሚኒስትሩ የግብጽ ጉዞ ትኩረቱ በእስራኤልና በሐማስ መካከል ጋዛ ላይ የሚካሄደውን ጦርነት ተኩስ አቁም እንዲደረግ፣ ጋዛ ውስጥ ያሉት ታጋቾች እንዲለቀቁና ወደ ጋዛ ተጨማሪ የሰብአዊ ረድኤት መግባት በሚችልበት መንገድ ዙሪያ ለመወያየት መሆኑ ተመላክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንዳስታወቀው ብሊንከን ከግብጽ ፕሬዚዳንት አብዱል ፈታህ አልሲሲ ጋር ውጊያው ቢያንስ ለስድስት ሳምንታት ያህል እንዲቆም፣ የተቀሩት ታጋቾች በሙሉ እንዲለቀቁ ማድረግ ስለሚቻልበት መንገድ ተወያይተዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት በመቀጠል ከዮርዳኖስ፣ ከሳውዲ አረቢያ፣ ከካታርና ከተባበሩት የአረብ ኤምሬቶች ተወካዮች ጋርም ይወያያሉ። በርካታ አገሮች እስራኤልና ታጣቂ ቡድን ሐማስ ሁለቱም የሚቀበሉት ሐሳብ ለማቅረብ በርካታ አገሮች የተሳተፉበት ድርድር ለሳምንታት ሲካሄድ ሰንብቷል። ሚኒስተር ብሊንከን ነገ አርብም ወደ እስራኤል ይጓዛሉ። ይህ በእንዲህ እንዳለ የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን ትናንት ከእስራኤል አቻቸው ዮአብ ጋላንት ጋር የተነጋገሩ ሲሆን ራፋ ላይ በየብስ ከባድ ጥቃት ከመክፈት የሚሻል አማራጮችን መፈለግ እንደሚገባ ያሳሰቧቸው መሆኑን የመከላከያ ሚኒስቴር ባወጣው መግለጫ አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን የመካከለኛው ምስራቅ ጉብኝታቸውን ትናንት በሳውዲ አረቢያ የጀመሩ ሲሆን ከልዑል አልጋ ወራሹ መሐመድ ቢን ሳልማንና ከውጭ ጉዳይ ሚኒስትር ፋይሳል ቢን ፋርሃ ጋር ተወያይቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መግለጫው እንዳለው የጋዛ ሲቪሎች ደህንነት መጠበቅና ሰብአዊ ረድኤቱን ከፍ ማድረግ በአስቸኳይ የሚያስፈልግ መሆኑን ተነጋግረውበታል። አድማጮቻችን ለሰዓቱ የነበሩን የዓለም ዜናዎች እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ አመሰግናለሁ። ወደ ስመኝሽ ልምራችሁ።
አስማማውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መጋቢት 12 2016 ዓ.ም ተመረዘ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብራውን ያመሻሉ። በድጋሚ ለማስተዋወቅ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይር ዘገባ እንለፍ። በአማራ ክልል ሁሉም አካባቢዎች የነዳጅ እጥረት ማጋጠሙን የገለጹ አሽከርካሪዎች ስራ ማቆማቸውን ሲናገሩ፣ ነዳጅ በመጠቀም በመስኖ የሚያለሙ አርሶ አደሮችም ሰብሎች መድረቃቸውን አመልክተዋል። ችግሩ መፈጠሩን ያመነው የአማራ ክልል ንግድ ቢሮ በበኩሉ መፍትሄ ለመስጠት አዲስ አሰራር እየተከተለ መሆኑን ገልጿል። አስቴር ምስጋናው ዝርዝር አላት።
በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚከናወን የደን ምንጣሮ ስራ በጎዞ ላይ ያሉም በምስራቅ ጎጃም ዞን ጎዛምን ወረዳ ውስጥ ባለፈው የካቲት 18 ቀን 2016 ዓመተ ምህረት በፋኖ ታጣቂዎች የተያዙትን የቀን ሰራተኞች በ4 ሚሊዮን ብር ክፍያም ለማስለቀቅ ችሎ እንደነበር የቀጣሪው ኩባንያም ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለአሜሪካ ድምጽ አስታውቋል። የአሜሪካ ድምጽ ያነጋግራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙልጌታ ለነ ያለፉት 24 ቀናት ታግተው የቆዩት 272 የቀን ሰራተኞች ብዙ ጉዳት ሳያገኛቸው ለማስለቀቅ ባለፈው መጋቢት 1 ቀን 2016 ዓ.ም ተመረጥ 4 ሚሊዮን ብር በተለያዩ 3 ሰዎች አካውንት ክፍያ ፈጽመናል ብሏል።
ገንዘብ ተቀበሉን ለቀቋቸው። ከለቀቁ በኋላ እንደገና ጎዛምን የሚባል ቦታ ላይ 5 ኪሎ ሜትር ላይ ዋናው አስፋልት ሲቀሩ እንደገና ደግሞ ሌላ ኃይል ደግሞ መልሶ ደግሞ ልጆችን ደግሞ ቀይ መስቀል ለሌላ ፖለቲካ የውሸት ፖለቲካ ማለት ነው። ለኢትዮጵያ ሕዝብ ይህንን እውነት እንደው የእውነት አላችሁ ይፍረድልኝ።
አቶ ሙልጌታ ምን ያህል ገንዘብ ከፈሉ?
4 ሚሊዮን ብር።
በምን መንገድ ነው ከፈሉት? ሰነድ አለዎት?
ሰነድ አለኝ። ያው በሰው ስም ነው ያስገባን፣ በሶስት ሰው ስም ነው እዚህ ያስገባ ተባልኩ። ተለቀቁ። ተተለቀቁ በኋላ እንደገና መልሶ ሌላ ቡድን የያዛቸውና ለእያንዳንዱ መኪና አሁን ማለት ነው 1,500,000 ተጠየቀ። እንደገና ልጆቹም ደግሞ ለቀይ መስቀል ነው አሳልፈን የምንሰጣሉ። ይሁን እየጠበቅን ነው ያለው።
በመጋቢት አንድ ተለቀው ከነበረ ከእንደገና ያን ቀን ተይዘው ከሆነ ባለፈ እና እርሱ አርብ ቀን ስንነጋገር ዛሬ የነገሩን ገንዘብ መክፈሎትን ተለቀው እንደገና መያዛቸውን ያልነገሩት ለምን ነበር?
አንደኛ የነበርኩበት በዛ አካባቢ ነው፣ ለራሴ ደህንነት በጣም አስቸጋሪ ላይ ነበርኩ። ሁለት ልጆችን ለማስለቀቅ በጣም ትልቅ ጥረት እያደረኩ ነበር፣ ልጆች እንዲለቀቁ ነበር እያደረኩ ስለነበረ ከዛ ላይ ሆኜ ደግሞ ባለፈው ዓርብ ዕለት በሰጠሁት ከሁለት ቀን በኋላ ለደረጃ እነግርሃለሁ ያልኩ ከዚህ የተነሳ ነው።
የቀን ሰራተኞቹ ከእገታ ነጻ ወጥተው ጉዟቸውን ቀጥለው
ተመልካቾች ስለተፈጠረው የቴክኒክ ስህተት ይቅርታን ጠይቃለን። ቀደም ሲል የጀመረው ዘገባ ሰላማዊ ዜጎችን መታገት አስመልክቶ ዮናታን ዘብዲዮስና ኤደን ገረመው በጋራ ያጠናቀሩትን ዘገባ ነው። ወደ ዘገባው እንመለሳለን።
በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚከናወን የደን ምንጣሮ ስራ በጎዞ ላይ ያሉም በምስራቅ ጎጃም ዞን ጎዛምን ወረዳ ውስጥ ባለፈው የካቲት 18 ቀን 2016 ዓ.ም ምህረት በፋኖ ታጣቂዎች የተያዙትን የቀን ሰራተኞች በ4 ሚሊዮን ብር ክፍያም ለማስለቀቅ ችሎ እንደነበር የቀጣሪው ኩባንያም ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለአሜሪካ ድምጽ አስታውቋል። የአሜሪካ ድምጽ ያነጋግራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙልጌታ ለኔ ያለፉት 24 ቀናት ታግተው የቆዩት 272 የቀን ሰራተኞች ብዙ ጉዳት ሳገኛቸው ለማስለቀቅ ባለፈው መጋቢት 1 ቀን 2016 ዓ.ም 4 ሚሊዮን ብር በተለያዩ 3 ሰዎች አካውንት ክፍያ ፈጽመናል ብሏል።
ገንዘብ ተቀበሉን ለቀቋቸው ከለቀቁ በኋላ እንደገና ሞዛምን የሚባል ቦታ ላይ 5 ኪሎ ሜትር ላይ ዋናው አስፋልት ሲቀሩ እንደገና ደግሞ ሌላ ኃይል ደግሞ መልሶ ደግሞ ልጆችን ደግሞ ቀይ መስቀል ለሌላ ፖለቲካ የውሸት ፖለቲካ ማለት ነው ለኢትዮጵያ ህዝብ ይሄንን አለች እንደው የሆነ ታላቅ ይፈረድልኝ።
አቶ ሙልጌታ ምን ያህል ገንዘብ ከፈሉ?
4 ሚሊዮን ብር።
በምን መንገድ ነው ከፈሉት? ሰነድ አለኝ
ያው በሰው ስም ነው ያስገባን በሶስተውስ ነው በዚህ ያስገባ ተባልኩ ተለቀቁ ተተለቀቁ በኋላ እንደገና መልሶ ሌላ ቡድን ያዛቸውና ለእያንዳንዱ መኪና አሁን ማለት ነው 1 ሚሊዮን 500 ሺህ ተጠየቀ። እንደገና ልጆቹም ደግሞ ለቀይ መስቀል ነው አሳልፈን የምንሰጣሉ ይሁን እየጠበቅን ነው ማለት
በመጋቢት 1 ተለቀው ከነበረ ከእንደገና ያን ቀን ተይዞ ከሆነ ባለፈንና እርሱ አርብ ቀን ስንነጋገር ዛሬ የነገሩን ገንዘብ መክፈሎትን ተለቀው እንደገና መያዛቸውን ያልነገሩት ለምን ነበር?
አንደኛ የነበርኩበት በዛ አካባቢ ነው ለራሴ ደህንነት በጣም አስቸጋሪ ላይ ነበርኩ። ሁለት ልጆችን ለማስለቀቅ በጣም ትልቅ ጥረት እያደረኩ ነበር ልጆች እንዲለቀቁ ነበር እያደረኩ ስለነበረ ከዛ ላይ ሆኜ ደግሞ ባለፈው ማርበለት በፈጠው እንትን ከወደቀም በኋላ ለረጃ ነግራለሁ ያልኩ ከዚህ ተነሳሉ።
የቀን ሰራተኞቹ ከእገታ ነጻ ወጥተው ጉዟቸውን ቀጥለው እንደነበር የገለጹት አቶ ሙልጌታ ሆኖም በዛው በምሳ ጎጃም ዞን ማቻከለ ወረዳ አማኑኤል ከተማ አካባቢ በሌላ የቡድኑ ክንፍ በድጋሚ መያዛቸውና ሲጓዙበት የነበረው 4 ተሽከርካሪዎች ቁልፎችም በታጣቂዎች መወሰዳቸውን ማመልክቷል። 6 ሚሊዮን ብር የማስለቀቂያ ገንዘብ እንድንከፍል በቡድኑ እየጠየቅን ነው ያሉት አቶ ሙልጌታ የቀን ሰራተኞቹ አሁንም እንደታገቱ መሆናቸውን ትላንት ለአሜሪካ ድምጽ አረጋግጧል። በጉዳዩ ላይ ምላሽ እንዲሰጡን የጠየቅናቸው የአማራ ፋኖ በጎጃም ቃለ አቀባይ መሆናቸውን የገለጹት ፋኖ ማርሸት ጻሃይ በበኩላቸው ምንም አይነት የገንዘብ ጥያቄ አለማቅረባቸውና የተቀበሉት ከፊያም አለመኖሩን ገልጸው ቀጣሪው ኒኮቲካም ኮንስትራክሽንና ትሬዲንግ ሐላፍነቱ የተወሰነ የግል ማህበር የስም ማጥፋት ወንጀል እየፈጸመ ነው ብሏል።
ይሄ ኒኮቲካ የሚባለው ኮንስትራክሽን በመጀመሪያ የፋኖን ስም በአላማ እያጠፋ ያለ ተቋም ነው። አንደኛ ምርኮኞቹ የተያዙት በአራተኛ ክፍለ ጦር በሚያስተዳድረው ቀጠና ነው። ክፍለ ጦራችን አማኑኤል ወይም ማቻከለ ወረዳ ጎዛመን እስከ ደብረ ማርቆስ እና ልጆቹ አሁን እስካሉበት በረሃማ ቦታ ድረስ ያጠቃልላል። ስለዚህ በዚያ ቀጠና ውስጥ እስካሉ ድረስ የዚያ ቀጠና ምርኮኞች ናቸው። አለፍ ሲልም የአማራ ፋኖ በጎጃም ምርኮኞች ናቸው። ጉዳያቸውንም የምንከታተለው እኛ ከፍተኛ አመራሮች ነው። ሌላው ነገር ገንዘብ የጠየቀ አካል የለም። የአውቶቡሶቹ ባለቤቶች ተጭነውባቸው ከአዲስ አበባ ወደ ጎጃም የመጡት 4 አውቶቡሶች አሉ። የእነሱ ባለቤቶች አውቶቡሶቻችንን ስጡን ሲሉ አንሰጥን የሚል ጥያቄ መልስ ሲሰጣቸው ገንዘብ እንስጥና ለፋኖ ድጋፍ እናድርግና አውቶቡሶቻችን ይመለሱ አሉ። እኛ የገንዘብ ችግር የለብንም፣ የገንዘብ ጥያቄ አንጠይቅም፣ አውቶቡሶቻችሁ ግን ቀይ መስቀል መጥቶ ልጆችን ሲረከም ተመልሰው ተጭነው የሚሄዱባቸው ናቸው ብለን አቆይተናቸዋል። ከዚያ ውጪ ከነበሩበት ቦታ አልተንቀሳቀሱም፣ ሊረከብም አልመጣም ኒኮቲካ የሚባለው ድርጅት። ሲቀጥል ደግሞ በአላማ ስማችን እያጠፋ ያለ ተቋም ነው የኮንስትራክሽን። እውነቱ ይሄ ነው።
በአሁኑ ሰዓት በፋኖ የተያዙት የቀን ሰራተኞች ብዛትም በቀጣሪ ኩባንያው እንደተጠቀሰው 272 ሳይሆኑም 240 ብቻ ናቸው ብሏል። በአሁኑ ወቅትም ጉዳዩ ከቀጣሪው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አቅም በላይ እንደሆነም የኩባንያው የፕሮጀክት ስራ አስኪያጅ አቶ ሙልጌታ አመልክቷል። ከጋርዱላና ከአሌ ዞኖች የቀጠሏቸው 272 ሰዎች እንጀራ ፈላጊ እንጂ ምንም አይነት ፖለቲካዊ ተሳትፎ እንደሌላቸው በመጥቀስ ከእገታ እንዲለቀቁ ለሚመለከተው አካል ማሳወቃቸውና አፋጣኝ ምላሽ የተጠባበቁ እንደሆኑ አቶ ሙልጌታ አክለው ተናግሯል።
ለሚመለከተው አካል እንግዲህ ታላቁ ህዳሴ ግድብን የሚመራ እኛ ተቋም የሚያሰራን ተቋም የኢትዮጵያ መብራት ኃይል ነው። ለኢትዮጵያ መብራት ኃይል በጽሁፍም አሳውቀናል። ምንም ነገር መፍት የለም። በቃ በሁለቱም በኩል ማለት ነው የድሃ ልጅ ነው እየተሰቃየ ያለ። የአማራ ህዝብ እውነቱን አይቶ ይዳኘን ነው። የአማራ ህዝብ እውነት እነዚህ ወንድም ህዝቦች ናቸው የመጡ ለስራ ነው።
ከታገቱት የቀን ሰራተኞች መካከል ታላቅ ወንድማቸው እንደሚገኝበት ለአሜሪካ ድምፅ የተናገሩት አቶ ወሰን ኩናሎ በበኩላቸው ከእገታው ይለቀቃሉ መባሉን መስማታቸውን ገልጿል።
ወደ ቤት ትሄዳላችሁ ተብለን ልክ ልንወጣ ስንል ደግሞ መለሱን። በምክንያት ደግሞ እንደመለሱንም አናውቅም አለ። ሁለተኛ ደግሞ እኛንም በነበርንበት ቦታ ወስደውን ወደ ትንሽ የሆነ ገደላ ገደል ቦታ ይወስዱንና እዛን በእኛ ላይ ይህን ማስፈራሪያ ዛቻ ቃላትን መናገር ጀመሩና ከዚህ በኋላ እንደው እናንተንም ይወታችሁን ዋስትና እንደሌላችሁ ራሳችሁንም ይወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሃብ በቃ በልተን ራሳችንን ህይወት የምናቆይበት እንኳ ብዙም ያገኘን አይደለም እና በጣም እየተሰቃየን ነው ብሎ ስቲል የነግር ሀገር ደውሎ ያወራ ነበር። እና ብቻ የትላንትና ቀንና የዛሬውን ቀን መረጃ ደውለው አልነገሩም። ምናልባት ሚላ እንደዋሉ አይታወቅም።
የአስራ ስምንት አመት ታናሽ ወንድማቸው ከታገቱት የቀን ሰራተኞች ውስጥ እንደሚገኝበት የተናገሩት አቶ አስታረቀኛ ማሬ ደግሞ እስካሁን አለመለቀቃቸውና ይልቁንም ለከፋ ጉዳት ተዳርገዋል ሲሉ አመልክቷል።
ያለንበት ሁኔታ ከባድ ነውና መፈታ ሲገባን እስከዛሬ የሚጠይቀን ሰውም የለም። ደግሞ መንግስት የት አለ? እናንተ ወደዛ መሄዳችሁን መንግስት መጥቶ በቂ መረጃ የእናንተ አካባቢ የመንግስት አካል መጥቶ እና ለእኛ ያስረዳን እንደ ካላስረዳልን በቀር አንፈታችሁም አለቃችሁም እየተባለ ነው። እንዴት ነው ወደ እኛ አካባቢ የመንግስት አካላቶች ምን ይላሉ ብሎ ደግሞ እኛን ይጠይቃሉ ልጆቹ። ከዛ ማለት ደውሎ
አቶ አስታረቀኝ አያይዞም የቀን ሰራተኞችን ምልመላና ቅጥር የፈቀደው የደቡብ ኢትዮጵያ ክልል መንግስትም ሆነ የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ዛሬ ከ24 ቀናት በኋላ እንኳን ደህንነታቸውን ለማረጋገጥ ያደረገው ጥረት የለም ሲሉ ወቅሷል። ሲቪል የቀን ሰራተኞችን እገታ ጉዳይ ነው ያለ አንድም ተቋም አለመኖሩ ግርምት ፈጥሮብኛል ያሉት አቶ አስታረቀኝ በክልሉም ሆነ በዞኑ አመራሮች ስለ ደህንነታቸው መረጃ እየተጠየቁ ያሉት የቤተሰቦቻቸው አባላት እንደሆኑም ጠቁሟል። አቶ ወሰንም ታጋቾቹ ለጥምና ረሃብ ችግር መጋለጣቸውን ተናግሯል። በዚህም የተነሳ ከመካከላቸው የታመመ እንደነበርና ሕክምና ባለማግኘቱ ይሞት አሊያም ይኑር አናውቅም ብሏል።
ምንም ልብስም የለንም እንደው በቃ ከዚህ በኋላ የኛ እንደዚህ ደውሎ እናንተን ጠይቆ የእናንተን ድምፅ መስማር ራሱ ለእኛ አስጊ ነው። እንጨርሳቸዋለን ብለው ጫካ ይወስዱናል። ከዛም በኋላ ራርተውልን ይተውና ይተዋሉ። ነገር ግን የሚንበላውን ነገር ለእኛ እየሰጡ ስላልሆነ በጣም ከሰውነት ተራወተናል። ስለዚህ ምናልባት እነሱ ራሱ በጥይት ባይጨርሱም ረሀቡ ራሱ ይጨርሰናል የሚል ሀሳብ ነበረ ሲያስቀምጡ የነበሩት። ከዛ በኋላ ማንም አልደወለም።
የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ፀሐይም ታጣቂ ኃይላቸው የቀን ሰራተኞችን ከ72 እስከ 100 ሰዓት ውስጥ ለኢትዮጵያ ቀይ መስቀል ማህበር እንደሚያስተላልፍ ባለፈው ሳምንት አርብ ለአሜሪካ ድምፅ የተናገሩትን አስታውሰን ስለ ታጋቾቹ ደህንነትና የማስረከብ ሂደት ጠይቀናቸዋል። ፋኖ የያዛቸውን የቀን ሰራተኞች ለኢትዮጵያ ቀይ መስቀል ለማስተላለፍ መዘጋጀቱን በድጋሚ ያረጋገጡት ማሪሸት እስካሁን ድረስ ግን ከቀይ መስቀል ለመረከብ የመጣ አካል አለመኖሩን ገልጿል።
እኛ ከኢትዮጵያ ቀይ መስቀል ማህበር ጋር ነው የተነጋገርነው። ቀይ መስቀልን የምናውቀው በገለልተኛ ዓለም አቀፍ የሰብአዊ እርዳታ የሚያደርግ ተቋም እንደሆነ ነው። እነዚህ ልጆችም ታጋች ሳይሆኑ ምርኮኞች ናቸው። ስለዚህ ምርኮኞቹን ለቀይ መስቀል የምናስተላልፍበት ዋነኛ ምክንያት አንደኛ እኛ ተንቀሳቃሽ ኃይሎች ስለሆንን፣ ሁለተኛ ነገር ለእነሱ የምንመግበውን ምግብ ለእነሱ የምናወጣውን የሎጂስቲክ ፍጆታ ለወታደራችን መዋል ስላለብን፣ ሶስተኛ ነገር ደግሞ ዓለም አቀፍ የጦር ሕግ ጠብቀን የምንዋጋ ኃይሎች የነጻነት ተዋጊዎች መሆናችንን ለማረጋገጥ ስንል ነው እነዚህን 246 የሚሆኑ ምርኮኞች ለቀይ መስቀል ለመስጠት የፈለግነው እና የወሰን ነው። ነገር ግን ቀይ መስቀሎች እስካሁን ድረስ አልመጡም፣ በአካል አልተገኙም እና ልናስረክባቸው አልቻልንም። ከመጡ እናስረክባለን ዛሬ ቢሆን።
በኢትዮጵያ ቀይ መስቀል ማህበር የኢትዮጵያ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ አቶ መስፈን ደረጀ ደግሞ ማህበሩ የቀን ሰራተኞችን ለመረከብ እየሰራ እንደሚገኝ አስታውሰው ተጨማሪ ማብራሪያ ለመስጠት ግን እንደማይሹ ተናግሯል።
ይህንን ጉዳይ እናውቃለን። በዚህ ጉዳይ ላይ በጄኔቫ ኮንቬንሽን መሰረት ከዓለም አቀፉ ቀይ መስቀል ጋር ሆነን እየሰራን እንገኛለን። ጉዳዩን በማወቅ ደረጃ እናውቃለን፣ እየሰራንበት ነው የሚገኘው። ከዚህ በላይ ግን ማለት አንችልም። ለጊዜው ለታጋቾቹ ደህንነትም ሲባል ከዚህ በላይ ምንም አይነት አስተያየት መስጠት አንችልም፣ ግን ጉዳዩን እናውቃለን፣ እየሰራንበት ነው።
በሌላ በኩል የኢትዮጵያ ቀይ መስቀል ማህበር በአማራ ክልል ሰብአዊ ድጋፎችን እንዲያደርግ በተደጋጋሚ መጠየቃቸውን ለአሜሪካ ድምፅ ያወሱት የፋኖ ቃል አቀባይ ማርሸት ተፈጻሚ ባለመሆኑ ግን በማህበሩ ገለልተኝነት ላይ ጥርጣሬ አድሮብናል ሲሉም ከሰዋል።
ከኢትዮጵያ ቀይ መስቀል ማህበር ፕሬዚደንት ጋራ ከዚህ በፊት ለተከታታይ ወራት እኔ የስልክ ንግግር አድርጌ መድኃኒት እንዲገባ የሕክምና ቁሳቁስ እንዲገባ ክልሉ ላይ ተከታታይ የሚባል ጥያቄ አቅርቤ መልስ አላገኘም። በአሁኑ ሰዓት በርካታ ሕጻናት፣ በርካታ ወላድ እናቶች፣ ነፍሰ ጡር እናቶች፣ በርካታ አቅመ ደካሞች የሕክምና እጦት እየገጠማቸው ነው ክልላችን ላይ። የኢትዮጵያ ቀይ መስቀል ማህበር በሌሎች አካባቢዎች ጦርነት በተደረገ ጊዜ ያደረገውን እርዳታ
አማራ ክልል ማድረግ አልቻለም። እኛ እንደውም ገለልተኝነቱ ሁሉ ጥያቄ ምልክት ተደፈብናል።
የኢትዮጵያ ቀይ መስቀል ማህበር በአማራ ክልል ድጋፍ ለማድረግ ቸልተኝነት አሳይቷል ለሚለው የፋኖ ክስ ምላሽ ሰጥቶት የማህበሩ ሰብአዊና ዲፕሎማሲና የኮሙኒኬሽን አገልግሎት ኃላፊ አቶ መስፍን ተቋሙ በተደጋጋሚ ድጋፍ ለማድረግ ሲጥር ቆይቷል ብሏል። በአንጻሩ በክልሉ የማህበሩ ተሽከርካሪዎች ባልታወቁ አካላት መዘረፋቸውን የገለጹት ኃላፊው በግጭት ውስጥ ያሉ አካላት ከእንደዚህ አይነት ድርጊት እንድታርሙ ጥሪ አቅርበዋል።
ብዙ ማሳያዎች አሉን። እርዳታ ለሚያስፈልጋቸው ዜጎች መድኃኒት የመሳሰሉት ምግብ ነክ ወደ ሰቆጣ አካባቢ በቅርብ ጊዜ ወደዛ ልከን ነበር። አንድ ተሽከርካሪ አንድ ቦታ ለማድረስ ወር በላይ የፈጀበት አጋጣሚ ነው ያለው። ያሰምንበት ቦታም ማድረስ አልቻልንም። መንገዶች ዝግ ናቸው። በዚህ ምክንያት ችግር ውስጥ ነው። ተደጋጋሚ መግለጫ ሰጠንበታል። ተሽከርካሪዎቻችን በማናቃቸው ማንነታቸውን በማናቃቸው ኃይሎች ተሽከርካሪዎች ተወስዶብናል። ይህንን በገጻችንም ላይ ህብረተሰቡም እንዲያወቅ የትኛውም አካል ከዚህ ድርጊቱ እንዲቆጠብ ቀይ መስቀል ዜጎችን ህይወት የማዳን ስራ ስለሚሰራ ገለልተኛ ሆነው የሚንቀሳቀስ ተቋም ከመሆኑ አንጻር የትኛውም አካል የቀይ መስቀልን አርማ ጥላ ከለላ አድርጎ የሚንቀሳቀሱ የእርዳታ ሰራተኞች፣ አምቡላንሶች የትኛውም ዕላማ መሆን የለባቸው። ይህንን አሁንም ጥሪ ለምናደርገው ሰብአዊ ድጋፍ የትኛውም የታጠቀ ኃይል ቀይ መስቀል ገለልተኛ መሆኑ በነፃነት የሚንቀሳቀስ መሆኑን ደግመን ማስገንዘብ እንፈልጋለን። በዚህ ምክንያት መንቀሳቀስ ባለመቻላችን የብዙ ሰዎች ህይወት አደጋ ላይ እንደወደቀ ይገባናል። መድረስ አልቻሉም። ሰራተኞቻችን በየቦታው ጥቃት እየተፈጸመባቸው ይገኛል። ስለዚህ እኛ ለሁሉም ታጣቂ ኃይል አሁንም ደግመን ጥሪ ማድረግ እንፈልጋለን። በዚህ አጋጣሚ
የዓለም አቀፍ ቀይ መስቀል ማህበር ህግ አንቀጽ 55 በውጊያ ላይ የሚገኙ ማናቸውም አካላት ለሲቪሎች ያላቋረጠ ሰብአዊ ድጋፍ ለመስጠት የሚቻልበትን ሁኔታ ማመቻቸት እንዳለባቸው ይደነግጋል። በታላቁ የኢትዮጵያ ህዳሴ ግድብ አካባቢ ለሚከናወን የደን ምንጣሮም በመጓዝ ላይ ሳሉ የታገቱት ወጣቶች በተመለከተም የፋኖ ቃል አቀባዮች መጀመሪያ አባላት ስለመሆኑ እንዳገቷቸው ገልጸው የነበረ ሲሆን በመቀጠል ደግሞ ለስልጠና ወደ ብር ሸለቆ ሲያመሩ የነበሩ ናቸው ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል አብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔ መጽሔት ይቀጥላል። ካለፉት ሳምንታት አንስቶ በምዕራብ ጉጂ ዞን ገላና ወረዳ በርካታ አካባቢዎች በኦሮሞ ነጻነት መታገታቸውንና እስካሁን ድረስ ያሉበት እንደማይታወቅ ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምጽ ያነጋገራቸው 5 የአካባቢው ነዋሪዎች ባለፈው የካቲት 28 2016 ዓ.ም ምረት ወሰን ተሻግረው ወደ ወረዳዋ 3 ቀበሌዎች ገቡ ያሏቸው ታጣቂዎች ነዋሪዎቹን አግተው እንደወሰዷቸው ተናግረዋል። በእለቱ በነበረው ተኩስ ልውውጥም ህይወት ማለፉንም አስተያየት ሰጪዎቹ አመልክተዋል። የዞኑ አስተዳዳሪ ጽንፈኛ ሲሉ የጠሯቸው የፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች የሚንቀሳቀሱባቸው ቀበሌዎች እንደሆኑ ገልጸው የእገታ ድርጊቱን ፈጻሚዎች ማንነት ለመለየት ከህብረተሰቡ ጋር እንሰራለን ብለዋል። ከፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ተጨማሪ አለው።
ኦሮሚያ ክልል ሰሜን ሸዋ ዞን የሚገኘው ድራ ወረዳ ከአማራ ክልል ምስራቅ ጉጂ ዞን ጋር የሚዋሰን ሲሆን ቢዮኤ ያነጋገራቸው በወረዳው የተለያዩ ቀበሌዎች የሚኖሩ ነዋሪዎች የካቲት 8 ቀን 2016 ዓ.ም ወሰን አልፎ የመጡ የፋኖ ታጣቂዎች ጥቃት እንደከፈቱባቸው ተናግረዋል። በእለቱም የጦር መሳሪያ ነበራቸው በተባሉ አርሶ አደሮችና በታጣቂዎቹ መካከል የተኩስ ልውውጥ መካሄዱንም ነዋሪዎቹ ገልጸዋል። በተኩስ ልውውጡ የሰዎች ህይወት ማለፉን የተናገሩት ነዋሪዎቹ ታጣቂዎቹን በንብረት ማውደምም ወንጀለዋቸዋል። ጥቃቱ ከተፈጸመም በኋላ ሰዎች ታግተው መወሰዳቸውንም ገልጸዋል። አቶ አንቶ አብዬ እንደሚባሉ የገለጹልን የወረዳዋ ነዋሪ የ70 ዓመት አዛውንት አባታቸው በእለቱ ታገቱ ካሏቸው ነዋሪዎች መካከል አንዱ መሆናቸውን ገልጸዋል። አባቴ አብዬ አባቡ ይባላል። እስካሁን ያለበት አናቅም። እንዲለቀቅልን በሽማግሌ እየሞከረን ስለሆነ እስካሁን ወደ መንግስት አልሄድንም ሲሉ ይናገራሉ። ሌላዋ በግጭት ምክንያት ከድራ ወረዳ መፈናቀላቸውና በመምህርነት ሙያ ምክንያት በወረዳው የቆዩት ባለቤታቸው መታፈናቸውን ገለጹልን። ወይዘሮ ባንቻለም አያኑ ናቸው። እንዲህ ይላሉ ወይዘሮ ባንቻለም። ባለቤቴ እንዴት እንደተወሰደ አላውቅም። እሱ መምህር ነው። ከምንም ውስጥ የለበትም። አሁን ስለምገኝበት ሁኔታ ምንም አላውቅም። በገንዘብ ብለቁልኝ ብዬ ለምኜ ነበር። ምንም ማግኘት አልቻልኩም። እኔ ራሴ ምንም የለኝም። ልጅ ያለቅስብኛል። ዘመድ ጋር ተጠግቼ ነው እየኖርኩ ያለሁት ይላሉ። ሌላው አቶ እንዳሻው ግርማ የተባሉ የወረዳው ተወላጅ መሆናቸውን የገለጹልን ግለሰብ በእለቱ ጥቃቱ ተፈጽመዋል ባሉት ወረዳዎች ደርሰዋል ያሉትን ጥቃት ያስረዳሉ።
ገንደ ወሬ ገብሮ፣
በወሬ ገብሮ መንቃታዋሪውና ጅሩ ዳዳ ቀበሌዎች ከባድ ጉዳት ደርሰዋል። በተለይ በጅሩ ዳዳ ከ90% በላይ ንብረት ወድመዋል። ከጅሩ ዳዳ ቀበሌ 47 ሰዎች፣ ከወሬ ገብሬ ደግሞ 30 ሰዎች፣ በአጠቃላይ ከ77 ሰዎች በላይ ታግተው ተወስደዋል ብለዋል። የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ማርሸት ጻሃዩ ስለ ጉዳዩ ከአሜሪካ ድምጽ ተጠይቀው በዚህ አከባቢ መሰል አይነት እንቅስቃሴ ላይ አለመሳተፋቸውን ገልጸዋል።
ሰሜን ሸዋ ድራ ወረዳ ያገትነው ማንም ንጹህ የለም፣ ያሰነውም የገደልነውም ንጹሃንም ነዋሪም ታጣቂም የለም። እዚህ አካባቢ ላይ የኛ እንቅስቃሴ የለም፣ ግጭት የሚባል የለም። ድራ ወረዳ ላይ ከጉንዶ መስቀል ወደ ሰሜን ሸዋና ደቡብ ወሎ አካባቢዎች እስከ ጃማ ጀጎሎ ተብሎ የሚጠራው የደቡብ ወሎና የሰሜን ሸዋ አጎራባች አካባቢ ድረስ የፋኖ እንቅስቃሴ አለ። አሁን እና አብይ አህመድ በንጹሃን ገበሬዎች ላይ ጥቃት ፈጽመው እገታ ፈጽመው ፋኖ ጥቃትና እገታ ፈጸመ ብለው የአማራና የኦሮሞን ህዝብ ለማጣላት ሴራ በሰሩበት አካባቢ ግን እኛ ምንም አይነት እንቅስቃሴ አድርገን አናውቅም፣ ዛሬም አላደረግንም። የአማራና የኦሮሞን ህዝብ አንድነት አጥብቀን ስለምንፈልገውና ስለምንጠነቀቅ እንኳንስ እንደዚህ አይነት ስነ ስርዓት የጎደለው ጥቃት ልንፈጽምና እርምጃ ልንወስድ ይቅርና አንድም የኦሮሞ ተሽከርካሪ እንዳይያዝ፣ አንድም የኦሮሞ ልጅ አማራ ክልል እንዳይሞት ነው። ይሄን ሁሉ ዋጋ እየከፈልን የኦሮሞ ልጆችን ከመከላከያ ሳይቀር እያስገዳን ወደ ቤተሰቦቻቸው በሰላም የምንሸኘው እና ይሄ የተቀነባበረ የፕሮፓጋንዳ ሴራ ነው።
በሌላ በኩል ለደህንነታቸው በመዝጋት ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ በእለቱ ተከሰተ ያሉትን ያስረዳሉ። በጠዋት ነበር የተኩስ ድምጽ የሰማ ነው። ጠላት መጣ ሲባል መሳሪያ በነበራቸው ገበሬዎችና በታጣቂዎች መካከል ተኩስ ተጀመረ። ይህኔ እኛ የምንችል ንብረታችንን ይዘን ወደ ዱር ሸሸን ብለዋል። ነዋሪዎቹ በዚህ የተኩስ ልውውጥ የሰው ሕይወት ማለፉን ቁጥር ጠቅሰው ይናገራሉ። ተፈጸመ ከተባለው ጥቃት የሸሹ ነዋሪዎችም ችግር ላይ መሆናቸውንም ይገልጻሉ። የኦሮሚያ ክልል ሰሜን ሸዋ ዞን አስተዳዳሪ አቶ ከፍ ያለው አድሬ በአካባቢው ሁለት የተለያዩ ታጣቂ ቡድኖች እንደሚንቀሳቀሱ ተናግረዋል። እንዲህ ይላሉ አቶ ከፍ ያለው። ከዞናችን ደራና ነቧቦቴ ወረዳዎች የጸጥታ ችግር ያለባቸው ወረዳዎች ናቸው። ጽንፈኞች የሆኑ ፋኖና ሸኔ ይንቀሳቀሱባቸዋል። በዚህ በተጠቀሰው ቀን የካቲት 28 ማለት ነው፣ በደራ ወረዳ የአርሶ አደሮች ቤት አቃጥለዋል። ሕይወቱ ያለፈ ሰው እንዲሁም የተወሰዱም አሉ። ከታገቱት አንዳንዶቹ እየተለቀቁ ያሉም አሉ። የተከሰተው ይሄ ነው ሲሉ ያስረዳሉ። ጥቃቱን ያደረሰው ማን እንደሆነ የተጠየቁት ኃላፊው
ቃመ ከሚሳተው ቃመ ከም ወርቀው የዳደን ኡመተ በከምቡአን
ያደረሰው ማንም አካል ይሁን ማን ጥቃቱን ያደረሱት ህዝቡን አይወክሉም። ማን ነው ለሚለው የጸጥታ መዋቅራችን በቦታው አለ። ከነዋሪው ጋር ሆነን ይህን ችግር እናስተካክላለን። ማን ነው ያደረሰው የሚለውን ከህብረተሰቡ ጋር ሆነን የምናየው ይሆናል። አሁን የተለየ ነገር የለም ሲሉ ምላሽ ሰጥተዋል። አሁንም በአካባቢው የጸጥታ ችግር በመኖሩ የመንግስት የጸጥታ ኃይሎች ወደ አካባቢው መላካቸውን አክሎ ገልጸዋል። ለተጎጂዎች እርዳታ እየተሰጠና የደረሰውን ጉዳት መጠን በማጣራት ላይ መሆናቸውንም ተናግረዋል። ነዋሪዎቹ ችግሩ ሲከሰት ከመንግስት የጸጥታ ኃይሎች ምላሽ እንዳልተገኘ ያሰሙት ቅሬታን በተመለከተ ኃላፊው ነዋሪውም ከመንግስት እኩል ኃላፊነት መወጣት አለበት የሚል ምላሽ ሰጥተዋል። በድርጊቱ ውስጥ እጃቸው አለበት የተባሉት በሙሉም ይለያሉ ሲሉም አቶ ከፍ ያለው ተናግረዋል። ለአሜሪካ ድምጽ ግልሞ ዳዊት ከአዳማ።
ደግሞ በመግቢያችን ላይ አስተዋውቀነው ወደ ነበረው ዘገባ ነው የምንመለሰው። በአማራ ክልል ሁሉም አካባቢዎች የነዳጅ እጥረት ማጋጠሙን የገለጹ አሽከርካሪዎች ስራ ማቆማቸውን ሲናገሩ፣ ነዳጅ በመጠቀም በመስኖ የሚያለሙ አርሶ አደሮችም ሰብላቸው መድረቁን አመልክተዋል። ችግሩ መፈጠሩን ያመነው የአማራ ክልል ንግድ ቢሮ በበኩሉ መፍትሄ ለመስጠት አዲስ አሰራር እየተከተለ መሆኑን ገልጿል። አስቴር ምስጋናው ዝርዝር አላት።
የአሜሪካ ድምጽ ያነጋገራቸው በአማራ ክልል የተለያዩ ከተሞች የሚገኙ ነዋሪዎች በነዳጅ እጥረት ምክንያት መደበኛ ስራቸውን ማከናወን እንዳልቻሉ ገለጹ። በባህር ዳር ከተማ በታክሲ መሽከርከር ስራ ላይ እንደተሰማሩ የገለጹልን ጌታቸው እውነቱ ሰሞኑን በከተማው ከፍተኛ የነዳጅ እጥረት በማጋጠሙ ስራ ለማቆም መገደዳቸውን ዛሬ ሐሙስ ለአሜሪካ ድምጽ ተናግረዋል።
በእኛ እጥረት የነበረ ከዚህ በፊት እንደውም ቤንዚን የነበረ የቤንዚን ተሽከርካሪዎች ናቸው ተሰልፈው 2 ቀን 3 ቀን አድረው የሚያገኙ ነበር። አሁን ግን ይባስ ብሎ ናፍጣ ችግር ተከሰተ። የናፍጣ ደግሞ እንደምታዩ ታክሲ፣ ለያዩ ሀገር አቋራጭ መኪኖች ወረፋ ማለት አይተሽስክም አዘል 3 ቀን ያድራል 2 ቀን ይታደራልኝ። እንደዛም ሆኖ ደግሞ አንድ ዘቀርተሽ ምንም ይሃል ያሰራሽ ሰልፍ አቋርጦ ሄዶ በቃ ሰልችቶ ቤት መኪና የሚያቆማል። ግን በቃ መኪና ያቆመ ነው አብዛኛው። እና ከራሴ ተጀምረልሽ እንደነገሩ ሽቆባ አለ የተባስተዳዳሪ ነኝ መኪና ቆሜ ቆልኩኝ ቆ እንዴት ይጣላል ቤተሰብ ይጠብቃል። ኢኮኖሚው በጣም ነው እንጂ የሚያዛብ ታክሲ የሚጠብቀው ሰው ከምልሽ በላይ ነው። ከምልሽ ለምን አቁማላ ታክሲዎች አብዛኛው
ሚኒባስ በተባለ የህዝብ የትራንስፖርት ከጎንደር ከተማ ወደ መተማ በመመላለስ አገልግሎት እንደሚሰጡ የነገሩን ሰለሞን ዳምጤ የተባሉ አሽከርካሪ በአካባቢው ነዳጅ ማግኘት ፈተና እንደሆነባቸው ያስረዳሉ።
ያው ትራፊክ ሁሉም ቦታ ላይ ያለው ጎንደር ሰልፍ ቢሆንም ሪዮ ጋር ነው በኖርማል ታሪፍ ነው የምትጠይቅ።
በነዳጅ እጥረት የተቸገሩ አሽከርካሪዎች ብቻ ሳይሆኑ የውሃ መሳቢያ ሞተሮችን ለበጋ መስኖ የሚጠቀሙ አርሶ አደሮችም ጭምር ናቸው። በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ የሚኖሩ አርሶ አደር የሱፍ መሐመድ በአካባቢው ከሚገኘው ጌሽ ወንዝ በሞተር ፓምፕ ውሃ እየሳቡ በ6 ሄክታር ማሳ ላይ ሽንኩርትንና ሌሎችንም አትክልቶችን በመስኖ እንደሚያለሙ ይናገራሉ። ከበጋ መስኖ ልማቱ ጠቀም ያለ ገቢ እንደሚያገኙ የገለጹት አርሶ አደሩ ከቅርብ ጊዜ ወዲህ ግን ባጋጠመው ከፍተኛ የነዳጅ እጥረት ማሳቸውን በሞተር ፓምፕ ማጠጣት ባለመቻላቸው የርሳቸውና የመንደራቸው አርሶ አደሮች አትክልቶች በመድረቅ ላይ እንደሆኑ አመልክተዋል። በተጨማሪም በአካባቢው የተሽከርካሪ እንቅስቃሴ ለቀናት መቆሙን አክለው ገልጸዋል።
መስኖ ናፍጣ እጥረት ምክንያት የጀመረውም ሰው ተስፋ ቆርጦ መግዛት ብቻም ሳይሆን ማግኘትም ጭምር የቸገረበት ሁኔታ ላይ ነው ያለው። አንድ ሌትር ዋጋ ከ130 እስከ 150 ነው የሚባለው ለዛውም የሚገኝ አይደለም። ይሄውም ጭምር መስኖ ስራ የተሰማራው ሰው በተስፋ አስቆራጭነት ሁኔታ ላይ የቆመ ያለበት ሁኔታ አለ። የተዘሩትም ጭምር ወደ መድረቅ እየደረሱ ያለበት አጋጣሚ አለ። ውድነቱም ብቻም ሳይሆን መገኘቱም ጭምር አደጋው ነው። ብቻም ሳይሆን አሁን ጃዊ አካባቢ የትራንስፖርት መኪኖች ጭራሽ ከቆሙ ዛሬ 3ኛ ቀናቸው ነው። ማዲያ የሚባለው ነገር ረስተነዋል። ዞሮ ዞሮ ማዲያ ላይ ያለ ነዳጅ የለም። ያው ከየኮንቲነሮቹ ከየሱቆች በአይላንድና በጀርካ ነበር የምናገኘው። እሱም በመቆሙ ምክንያት ነው ችግሩ የተባባሰ።
በደቡብ ሜጫ ዞን ኩንዳ በምትባል ጎጥ ውስጥ ነዋሪ መሆናቸውን የነገሩን አርሶ አደር አለባቸው ተሰማም የቆቃ ግድብን ተጠቅመው አትክልትና ፍራፍሬ ያመርቱ እንደነበር ገልጸው አሁን በነዳጅ እጥረት ምክንያት ማምረት እንዳቆሙ ተናግረዋል።
ድንችን፣ ሽንኩርትን ያው በዛ በምንጠቀመው የነበረ የነዳጅ እጥረት ስላለ ማለት ነው። አሁን ሁሉም ስራ ተቋርጧል። በቃ የለም ፍራፍሬ የለም። የአቅርቦት ችግር ስለሆነ በቃ እጃችን ግራችን አጣጥፈን ተቀምጠናል። እንኳን ለእኛ ለበሻዎች አልተገኝም።
ጉዳዩ ለሚመለከተው የአማራ ክልል ንግድና ገበያ ልማት ቢሮ የሕዝብ ግንኙነት ኃላፊ አቶ አቢታ ገበያው ችግሩ መኖሩን አምነው መፍትሄ ያመጣሉ ያሏቸውን እርምጃዎች እየወሰዱ እንደሆነ አስታውቀዋል።
ዋናው የነዳጅ እጥረት እንዲከሰት ያደረገው ያለው የክልሉ የጸጥታ ችግር ነው። በየክልሉ ባሉ ከተሞች እጥረት እየታየ ነው ያለው። ይህንን ችግር ለማቃለል እንግዲህ በፈቃደኝነት በስራው ገብተው እየሰሩ ያሉትን በጣም አርሶ አማካኝነት ችግር የተባለውን ቦታ እንዳሳልፋቸው እየተሰራ አሁን ያለችውን ነዳጅ እየመጣች ያለችበት ሁኔታ ነው ያለ።
ያነጋገርናቸው ሁሉም አሽከርካሪዎችና አርሶ አደሮች ግን በህጋዊ መንገድ ያልተገኘው ነዳጅ ጥቁር ገበያውን ግን እንዴት አጥለቀለቀው የሚል የወል ጥያቄ ያነሳሉ።
ከተማይቱ ላይ ቤንዚን እጥረት አለ፣ የናፍጣ ችግር አለ ከተባለ ፍላፍ ለምን ይገኛል? ሱቅ ላይ እኮ እየተሸጠ ነው። ሸቀጥ ጋራ ቤንዚን ልብለሽ ጠይቀሽ የምትገዥበት። ይህንን መቆጣጠር ማስቆም ቀላል ነው፣ ግን የቁጥጥርና የእንትን ችግር ስላለ ወደ እሱ ውስጥ መግባት አልፈልግም። የሚያገኙት ማዲያ ላይ ነው፣ የትም አይደለም። ማዲያ ጋር ሂደው ሰዓት አላቸው፣ ፕሮግራም አላቸው፣ ተቀጣጥረው ሂደው ነው የሚቀጡት። ያለው በብላክ ይገዛል። ያ ብላክ የት ይገኛል? ሱቅ ላይ። ለሱቆች ማን ይሰጣቸዋል? ባለማዲያዎች፣ ማዲያ የሚቀዱ ሰራተኞች።
እጥረት አይደለም ይመጣል እኮ ማደያ ናፍታ ይመጣል። ከዛን ለገቢዎች ሁሉ አመልክተን ይቀዳላቸው ተብሎ አንድ ቀን በስንት መከራ ተለምኖ ተቀዳደል በመቶ ብር ሂሳብ ማደያ ላይ ማለት ነው። ከዛ ማታውን በበርሚል ስለሚጫን እኛ ማግኘት አንችልም።
የህዝብ ግንኙነት ኃላፊው አቶ አቢታ ገበያው በጥቁር ገበያ ነዳጅ እየቸረቸሩ ያሉ ህገ ወጥ የነዳጅ ማደያ ቤቶችና አሽከርካሪዎች ስለመኖራቸው በጥናት አረጋግጠናል ይላሉ። ይህንን ለማስቆምና ለመቆጣጠር ቢሮው አዲስ አሰራር ለመተግበር በዝግጅት ላይ እንደሆነ አብራርተዋል።
ይህን ችግር ሊቀርፍ የሚችል አሰራር አደረጃጀት በእያንዳንዱ ማደያ ባለሙያነት ገናል ጸጥታ ኃይሎችን እንዲያግዙ ራሱ ይህን ጸጥታ መዋቅሮች ነው መሰረታዊ ችግር አለ። እሱ እንዳለፈው ገምግመና እንዲያግዙ እየተደረገ ነው ያለ። ሁሉም ግን ሊመጣል መምራት ላይ ማስገባት ፍላጎትም ስላሳደረ አሁን ለይተን መምሪያዎች በራሳቸው ነዳጅን እንዲመሩ ምን ያህል ገባ፣ ምን ያህል ወጣ፣ ወደ ምን ያህል መጣ፣ ለማን የት ማደያ የሚለውን ነገር በመረጃ ቀንብሎች እየሰራን ስለሆነ ጀም እየተወሰደባቸው ያሉ ሰዎች አሉ። በማደያ ያለውን ችግር መስኖትንም የባጃጅ ደስ በመቅዳት ትራንስፖርተሮችንም ጠርተን ይህም ኃላፊዎችንም በያደረጃ ያሉትን አነጋግረና ይህንን አቢዩዝመንት ለመቀነት ነው። ይሄ አቢዩዝመንት በብላክ ማርኬት ይገኛል። ሌላ ቤት ሊመጣ ይችላል።
በነዳጅ በሚሰራ የውሃ መሳቢያ ሞተር እየታገዙ የበጋ መስኖ ልማት የሚያካሂዱ አርሶ አደሮች በልዩ ሁኔታ በሚስተናገዱበት አግባብ ላይ ከግብርና ቢሮ ጋር እየሰሩ እንደሚገኙ የህዝብ ግንኙነቱ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው። እየደመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። እንግዲህ የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ አዲስ አበባ ፒያሳ ይወስደናል። በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑን እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነ ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታ ፈጥሯል። የአዲስ አበባ ከተማ አስተዳደር ነዋሪዎቹ እንዲነሱ የወሰነው አካባቢውን ለማልማት እቅድ በመያዙ መሆኑን ቢያስታውቅም ማንነታችንን ተነጥቀናል የሚሉት የአካባቢው ነዋሪዎችና የከተማ ልማት ባለሙያዎች ፒያሳ አሮጌ ሰፈርም ቢሆን የከተማዋን በርካታ ታሪኮች አቅፎ የያዘ በመሆኑ ልማቱ ታሪካዊ ይዘቱን በጠበቀ መልኩ መካሄድ ነበረበት ሲሉ ይከራከራሉ። በዚህ ዙሪያ የፒያሳ ተነሺዎችንና ባለሙያዎችን አነጋግረናል። ቀጥሎ ይቀርባል። ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቮልድ ህንጻ፣ በብሪቲሽ ካውንስል ቲሩም ካፌ፣ በመደዳ በተደረደሩ ወርቅ ቤቶች፣ የመኮንን ባቅላባ፣ በዶሮ ማነቂያ፣ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንጻዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል።
በጣም የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው የምታያቸው አካባቢ ውስን ቦታዎች ላይ ትታያለሽ። ከአንቴር ጋር ቆመሽ ብለታች ብታይ በጣም ነው ልጅ የሚያደረው። በጣም ነው የሚረብሸው አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ ነው። በጣም ነው የሚረብሸው።
ሌዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኑሮው፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል።
ትዝታው እንዲህ በቃላት ይገለጻል ብለሽ ነው? አይገለጽም። ፒያሳ ያው ለኛ ሁሉ ነገራችን ነች። ሁሉ ነገራችን ችግር ላይ ተገባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ ያስተማሩባት ስፍራለች። ያው ከመኪና ጥበቃ ጀምሮ እስከ ዕቃ መሸከም ድረስ ተሸክመን ያደግንባት በኋላም ተምረንም በስራም ደግሞ ልጆቻችን ተለውጠናው የራሳችን የምናስተዳድር ልጆች ሆናል። ከዛ ጎን ለጎን ቤተሰብ የመሰረትንባት ነች። ልጆች ወንድን ማስተባበር ሲጀምሩ የሰራቸው ስራዎች ነበሩ። ዛሬ ግን እነዚያ ነገሮች ያው ወደ ታሪክነት እየተቀየሩ ነው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ ዕውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል።
ምን ሸርሽመውንም የሰማነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነውም እዛ አካባቢ ነው። የወረዳ አመራሮች ነበሩ። ፎርማልም ኢንፎርማልም በሆነ መልኩ ነው የሰማነው። ከዛ እንግዲህ ይህንን ሳምንትና 15 ቀን ደግሞ ችግሩ አስጥቶ መጥቶ እንግዲህ መፍረስ አደጋ ደረሰበት። ቆስላለች ፒያሳ።
የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በ90 ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የሥራ ኃላፊዎች ጋር ነዋሪዎቹን የካቲት 20 2016 ዓ.ም ምረት ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሐሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ህመም እንደዳረጋቸው በሐዘኔታ ይገልጻሉ።
እዛ ከቤት ሁሉ እንዳደገ ሰው ታምራት ምን ይስማል? ጎረቤት ትይቲንሽ ምን ይስማቸዋል? ልብሳቸውን ይማረው እናትና አባቴ በህይወት የሉም። ቢኖር አቶ ማረጋ ምን ይስማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ታቹ ምንድነው የአማራጮች አሉ ተብሎ ተፈላጎት ይሆንኩ ማለት ለውጥን ማን ይጣላል? ተፈጥሯዊ አይደለም ማን ይጣላል? ግን ደግሞ ያንንም ደግሞ በተለያየ ዓለምም እኮ ወል ሲቲዎች እኮ ተከብሮ ይኖራሉ አይደል? አይ ነው አሁን ይዞ ልጅ ያደኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለው ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ ባንዱ ድም በግድ ቆጣን አይደል? ወረዳ ብትሄጂ ክርክር በስነ ስርዓት የሚያናግርሽ የለም። ትሽን ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ።
ፒያሳ ሁለተኛ ሰፈር ያለው ማንንም ይልቃል። ከተላውን ገፍሰሰ እስከ ሙልቀን መለሰ ከሙልቀን መለሰ እስከ ዓለማዩ ሸቴ ድምጻቸውን ያማሹበት ከተማ ነው። ንስባት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለተጀመረ የተቀኝላት ነው። መሎሪ ጸጌ ገብረ መድን ቲዩም መጥተው ሻይ የጠጡባት ነው። የተራመዱባት ነው። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው። ይሄ ኦልድ ሲቲ ነው። ነበር ወደሚል ደረጃ የደረሰ ግን መንግስትንም የበለጠ አስከብረው መንግስትንም የበለጠ አስፈቅረው መንግስትንም የበለጠ ክቡልነትን ጨምርለት የነበረው ግን ውይይት ቢኖር የነበረን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ነው። ዶሮ ማነቂያ ያለው ያ በጣም ጌጡ መንደር ይኖር ባይባልም ግን የአድዋ 00ን እኮ ውበት የሚገልጸው አጠገቡ ያሉ ኦልድ ሲቲዎች ናቸው።
ፒያሳን ለማልማት በተያዘው ቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ.ም ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ።
ታል ተብሎ የተነገረው 10 ጋር ምናምን ነገር ይሆናል ከተነገረምንሽ ይሄ ጉዳይ ከተከስተተ። ከዛ በፊት ቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በውል ባላስታውስም በቁጥር ይሄ ይፈርሳል ተብሎ ተነገረ። ያ ይሄ መዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለውም። ይሄ ግን መፍትሄ ለበት የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን።
ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር፣ የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ከሪም ያስረዳሉ።
ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ ይካመለ ማምጃ ክፍል እንዲሁም ስቶር እነዚህ መሳሰሉት ነገሮች ሲፈርሱ እሱ ይቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ በደንብ አስረዳን። አክሰፕት አደረጉና ባለበት ሁኔታ መቆየት ይገባዋል መስፈርት እንደበት ምን ተሳሊ ሰጡና ወጡ። አሁን በዛ ነው ሳይነካ ሊሉት ፈርተው ብዙ ብሎ ነው ያለው።
አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ።
ለማጥ እንግዲህ እንጣላ ያለው ግን ነው ሁኔታ ለማጥ ያስፈልጋል። ለማጥ ሲከናወን ግን ለማጥ ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ይያምናል። አሁን የኛም አግርክር ላይ የተከሰተው ነገር ምንድነው? ቀድመው ይሄ ነገር ፕላን ሲደረግ ለካገር ፍቅር ጋር በደንብ ተሰስተር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ለሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ ተነገር ሪሰርች ተደርጎ መስራት አለበት የለበትም የሚለውን ነገር ተሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ወይ ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበርና ቀድሞ ልማት የሚደረግለት አካል ጋር በቀጥታ ውይይት ማድረግ እና መተማመን ያስፈልጋል የአምናስና ይሄን ባለመሆኑ ነው። አሁን ብዙ አሁን ያታ በመፍረሱ በጣም ብዙ ቅሬታዎች እየነሳሉ ትዝታዎች ጠፉ ይባላል እና እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትን ማታወቅ ይችላል።
የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሐሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንዳሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበትም ይከራከራሉ። አድማጮችና ተመልካቾች እነዚህን የባለሙያ አስተያየቶች ያካተተውና በፒያሳ ፈረሳና የኗሪዎቿ ቅሬታ ዙሪያ የተሰናደው ሙሉ ዘገባ በእሁድ ምሽት መስታወት መሰናዷችን የሚቀርብ ይሆናል። ለአሜሪካ ድምጽ ዘገባ ሰመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ ድምጽ ነው የተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ ደግሞ ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ አመታት መዛግብት ያሳያሉ። እነዚህ ስደተኞች በአገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን ማግኘት ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትም የሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ ሀብታሙ ስዩም ተከታዩን ዘገባ አዘጋጅቷል።
በሜሪላንድ ግዛት ውስጥ ነዋሪ ሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ስደተኞችን ህይወት በቅርብ ታውቃለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12 13 ሰዓት እንሰራ ይችላል። ምክንያቱም ያሰውጣ ካለ አማራጭ የለም። የት ሄደ ተሰራል? አንተንም ይቀይራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀይራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኔ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆሰው እዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ ኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችን የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞች፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትን አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ አደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው፣ ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ነው ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርችስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያ ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥህ። በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጣሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አኳኩሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጤውን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ አልተመዘገቡ ስደተኞች በየትኛውም መልኩ ይምጡ ሲመጡም በቂ መረጃ ይዘው መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም
አድማጮችና ተመልካቾቻችን የዚህን ሙሉን ዘገባ በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኛላችሁ። ለዛሬ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ነገ በሌሎች ዝግጅቶች እንገናኛለን። ሰላም፣ ደህና ደሩ።